My beloved brothers and sisters, I'm humbled.
ወንድሞቼ እና እህቶቼ በዚህ ጠዋት በእናንተ ፊት ስቆም ትህትና ይሰማኛል። ከእናንተ ጋር ይህን መልእክት ስካፈል የእናንተ እምነትና ጸሎት ከኔ ጋር እንዲሆን ይጠይቃለሁ። ሁላችም የመንፈስ ዓለም ትተን በአብዛኛው አስቸጋሪ በሆነው ስጋዊ ወደሚባለው ስንገባ አስደናቂና አስፈላጊ ሕይወት ጉዞ ጀምረናል። በምድር የምንገኝባቸው ዋና ምክንያቶቸውም የስጋና የአጥንት ሰውነት ለማግኘት ከሰማ ወላጆች በመለየት ብዙ የሚገኘውን አጋጣሚዎች ለማግኘት እና ትእዛዛትን እንደምንጠበቅ ለማወቅ ናቸው። በመጽሐፈ አብርሃም ምዕራፍ 3 ውስጥ እንደምናነበው እና ጌታ አምላክ የሚያዛቸውን ማንኛውም ነገሮች ሁሉ እንደሚያደርጉ ለማየት በዚህ እንፈተናለን ብለዋል። በምድር ስንመጣ ከእግዚአብሔር ታላቅ ስጦታዎች ይዘን መጣን። ይህንም ነጻ ምርጫችን ነው። በብዙ ሺህ መንገዶች ለራሳችን ለመምረጥ እድለኞች ነን። በአስቸጋሪ የግል አጋጣሚዎች እንማራለን። በመልካምና ክፉ መካከል ልዩነት እናውቃለን። በጣፋጭና በመራራ መካከልም ልዩነቱን እናገኛለን። ውሳኔ እጣ ፈንታን እንደሚወስን እንማራለን። እርሱ ለእኛ ያለውን እና እኛም በጣም የምንፈልገውን ዘላለማዊነት ለማግኘት እንድንችል ወደ እርሱ ለመመለስ ኃይለኛ የሆነ ፍላጎት እያለን ከእርሱ እንደሄድን እርግጠኛ ነን። ወደ ሰማይ አባታችን የሚመልሰው መንገድ ለማግኘትና ለመከተል ኃላፊነት ቢኖርብንም ያለመመሪያና አቅጣጫ አላከንም። የሚያስፈልገንን መሳሪያዎች ስቶናል። እናም እስከ መጨረሻ ለመጽናት የዘላለም ሕይወት ለማግኘትና የእርሱን እርዳታ ስንፈለግና በኃይላችን ያለንን ስንጥር እርሱም ይረዳናል። እንዲመራን ለመርዳት በቅዱስ መጽሐፍ ውስጥ የሚገኙ የእግዚአብሔርና የልጁ ቃላት አሉን። ከሁሉም በላይ የምንከተለው ፍጻሜ የሆነ ምሳሌ እንዲሁም የጌታና የአዳኝ ኢየሱስ ክርስቶስ ምሳሌ ተሰጥቶናል። እናም ያ ምሳሌ እንድንከተል መማሪያ ተሰጥቶናል። አዳኙ ራሱ እንዳለው ኑ ተከተሉኝ ብሏል። ስሠራ ያያችሁትን እንዲሁም ስሩ። ይህንንም ጥያቄ አቅርቦልናል። እናንተ ምን አይነት ሰዎች ሆነ ዘንድ ይከባችኋል? ከዚያም እንዲህ መለሰ፣ እውነት እላችኋለሁ እንደ እኔ ሁኑ። ወደ ኢየሱስ እንደ ምሳሌያችን ስንመለከት እና የእርሱን እርምጃዎች ስንከተል ወደ ሰማይ አባታችን ለዘላለም ከእርሱ ጋር አብሮ የለመኖር በደህንነት ለመመለስ እንችላለን። ነቢዩ ኔፊ እንዳለው የሕያው እግዚአብሔር ልጅ ምሳሌን በመከተል ሰው እስከ መጨረሻ የማይጸና ከሆነ መዳን እንደማይችል በዚህ ይወቁ ብሏል። አንድ ሴት ቅዱስ ቁርባን ለመጎብኘት አጋጣሚውን በምትናገርበት ጊዜ እንዲህ ትል ነበረ፣ ኢየሱስ በተራመደበት ተራመድኩኝ አለች። እሱ በኖረበትና ባስተማረበት አካባቢ ነበረች። ምናልባት እርሱ በቆመበት በነበረበት አለት ላይ ቆማ ወይም የተመለከተውን ተራራ ተመልክታ ይሆን ነበር። ያም አጋጣሚ በጣም ለእርሷ በጣም አስደሳች ይሆናል። ነገር ግን በሰውነት እርሱ በተራመደበት እርሱ እንደ ተራመደበት ከማድረግ አይነት በላይ አስፈላጊ የላቸውም። እሱ ያደረገውን ማድረግና ምሳሌውን መከተል ከሥጋ ሕይወቱ እርሱ የተጓዘውን መንገድ ከመከተል በላይ በጣም አስፈላጊ ናቸው። እሱ ለአንድ ሀብታም ሰው እና ተከተለኝ የሚለውን ግብዣ ሲሰጠው ሀብታሙ ሰው በኮረብታውና በሸለቀው ወደ ላይና ወደ ታች ሲሄድ በኋላው እንዲከተለው ፈልጎ አልነበረም። እሱ በተራመደበት ለመራመድ በጋሊሊ ወይም በይሁዳ ኮረብታዎች መጓዝ የለብንም። በሥጋዊ ሕይወት ስንጓዝ እርሱን ለመከተል ስንመርጥ የእርሱ ቃላት በአእምሮአችን ጠብቀን መንፈሱን ልባችንም ሞልቶና ትምህርቶቹ ሕይወታችንን እየመሩ እርሱ በተጓዘበት መንገድ ለመጓዝ እንችላለን። ምሳሌው መንገዱን ያበራል። እንዲህም ብሏል፣ እኔ መንገድና እውነት ሕይወትም ነኝ። ኢየሱስ የተጓዘውን መንገድ ስንፈትሽ በዚህ ሕይወት ውስጥ የሚያጋጥመን ዐይነት ብዙ ፈተናዎች እንደወሰዱን እንመለከታለን። ለምሳሌ ኢየሱስ የሚያስከፋ መንገድን ተጉዟል። ብዙ ተስፋ የሚያስቆርጥ መንገዶችን ቢጓዝም ለብዙ የሚሰብክበትን በሚፈጽምበት ጊዜ ስለ ኢየሩሳሌም ያለቀሰበት ከሁሉም በላይ ልብ የሚነካ ነበር። የእስራኤል ልጆች ደህንነት የሚሰጠውን የክንፉን ጥበቃ አንቀበልም ብለው ነበር። በቅርብ በጥፋት የሚተወውን ከተማ እየተመለከተ ሳለ ጥልቅ በሆነ ሐዘን ስሜት ተያዘ። በስቃይም እንዲህ አለቀሰ፣ ኢየሩሳሌም ኢየሩሳሌም፣ ነቢያትን የምትገድለው ወደ እርሷ የተላኩትን የምትወግረው ዶሮ ጫንጫዎቿን በክንፎቿ በታች እንደምትሰበስበው ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድሁኝ፣ እናንተም አልወደዳችሁም። የፈተና መንገድ ኢየሱስም ተጉዟል። ክፉ ሉሲፈርም ታላቅ ጥንካሬውን የሚያጓጓውን ውሸቱን ሰብስቦ ለአርባ ቀንና አርባ ምሽት የጾመውን ፈተነው። ኢየሱስ አልወደቀም። እንዲሁም ፈተናውን ተቋቋመ። የመጨረሻው ቃላትም ሂድ አንተ ሰይጣን የሚለው ነበር። ኢየሱስ የሕመምን መንገድ ተጓዘ። በጌቴሴማኔ ወዝሙ በምድር ላይ እንደሚወርድ እንደ ደም ነጠብጠባት በሚያደርግበት ጊዜ ስለ ነበረው አስቡ። እያንዳንዳችን ምናልባት ባመለጠ ዕድል መጠቀም በማይገባ ኃይል መጠቀም በምናፈቅረው ምርጫ ወይም ራሳችን ምርጫ ምክንያት የተስፋ መቁረጡ መንገድ ላይ እንጓዛለን። የፈተናው መንገድ እያንዳንዳችን መንገድ ነው። በትምህርትና ቃል ኪዳን ክፍል 29 ውስጥ እንደምናነበው እንደ ሰይጣን የሰዎች ልጆች ይፈትን ዘንድ ግድ ነው። ይህም ካልሆነ በራሳቸው መምረጥ አይችሉምና። እንደዚህም የሕመም መንገድ እንጓዛለን። እኛ እንደ አገልጋዮች በታላቅ ሕመምና ሥቃይ በኋላ የሥጋ ሕይወቶችን ትቶ ከሄደ ከሕመም ምህር በላይ ለመጠበቅ አንችልም። በመንገድላችን መራራ ሐዘንን ብናገኝም ታላቅ ደስታንም ለማግኘት እንችላለን። እኛ ከኢየሱስ ጋር የታዛዥነትን መንገድ ለመጓዝ እንችላለን። ሁልጊዜም ቀላል አይደለም። ነገር ግን መፈክራችንን በሳሙኤል እንደ ውርሱ የሰጠን ይሆን፣ እነሆ መታዘዝ በመሥዋዕት ማዳመጥ የአውራ በግ ስበቅ መቅበር ይበልጣል። ታዛዥ ያለመሆን የመጨረሻ ውጤት ባርነት መሆኑ ነው እና ሞትም ነው። ግን የታዛዥነት ሽለማ ነጻነትና የዘላለም ሕይወት ነው። እኛ እንደ ኢየሱስ የአገልግሎት መንገድ መጓዝ እንችላለን። ኢየሱስ በሰዎች መካከል ሲያደርግ በነበረው የሕይወት ታላቅ ምሳሌ ነው። በአካል ስንኩል እጅና እግሮችን ላይ ጥንካሬ፣ በዓይነ ስውር ላይ ማየት፣ በደንቆሮም መስማትን አመጣ። ኢየሱስ የጸሎትን መንገድ ተጉዟል። እንደ ጌታ ጸሎት የምናውቀው ውብ ጸሎት በመስጠት እንዴት ለመጸለይ እንደምችል አስተምሮናል። በጌቴሴማኔ የነበረውን ጸሎትስ ማን ይረሳል? የእኔ ፈቃድ ሳይሆን ያንተ ይሁን እንጂ። በጌታ የሰጡት ሌሎች መመሪያዎች በጣቶቻችን ጫፍ ላይ በቅዱሳት መጻሕፍት ውስጥ ይገኛሉ። በተራራው ላይ ባስተማረው ሩኅሩኅ፣ ትሑት፣ ጻድቅ፣ በልብ ንጹሕ ሰላም ፈጣሪዎች እንድንሆን ነግሮናል። ቢሳለቁብንም እና ቢያሳድዱንም ለሃይማኖታችን በጀግንነት እንድንቆም መመሪያ ሰጥቶናል። ሌሎች እንደሚመለከቱ እና የሰማይ አባታችን ለማሞገስ ፍላጎት እንዲኖራቸው ብርሃናችንን እንድናደምቅ ጠይቆናል። በሐሳባችን በሥራችን ምግባረ መልካም እንድንሆን አስተምሮናል። ከሁሉም በላይ አስፈላጊ ከሚሆን ከምድር ላይ በላይ በሰማይ ሀብታችንን እንድናከማች ነግሮናል። ምሳሌው በኃይልና ሥልጣን ያስተምራሉ። በመልካሙ ሰማርያ ታሪክ ጎረቤታችን እንድናፈቅርና እንድናገለግል አስተምሮናል። በመክሊል ተረትም ራሳችን እንድናሻሽል እናም ፍጹም ለመሆን እንድንጥር አስተምሮናል። በጠፋ በግ ምሳሌም ከመንገዱ የመጡትን እና መንገዳቸው የጠፋቸውን እንድናድን መመሪያ ሰጥቶናል። ቃላቱን በመማር ያስተማራቸውን በመከተልና በተጓዘበት በመራመድ ክርስቶስ የሕይወታችን መካከል ለማድረግ ስንጥል ለማግኘት የተሞተበትን የዘላለም ሕይወት ከእኛ ጋር ለመካፈል ቃል ገብቷል። የእርሱን ደቀ መዛሙርነትን ለመቀበልና የእርሱ ደቀ መዛሙር ከመሆን ሕይወታችን በሙሉ ሥራውን በማከናወን በላይ የሆነ ምንም ከፍተኛ የለም። ምንም ነገር፣ ምንም የምናደርጋቸው ምርጫዎች እሱ ሊያደርገው ከሚችለው በላይ ሊያደርጉልን አይችሉም። የአዳኝ ምሳሌ ለመከተልና በመንገዱ ለመራመድ በእውነት ስትሞክሩ የጎስታፍና ማርጋሪት ዋከር ስም በአእምሮዬ ይመጣል። እነርሱ ከማውቃቸው በላይ እንደ ክርስቶስ አይነት የሆኑ ሰዎች ናቸው። ከጀርመን አገር ሰዎች ሆነው ወደ ካናዳ የተሰደዱ ነበሩ። እናም እንደ ሚስዮን ፕሬዝደንት ሳገለግል ነበር ያገኘኋቸው። ወንድም ዋከር መኖሪያውን የሚያገኘው ጸጉር በመቁረጥ ነበረ። ብዙ ገንዘብ ባይኖራቸውም ያላቸውን ሁሉ ይካፈሉ ነበረ። በልጆች አልተባረኩም ነበር፣ ነገር ግን በቤታቸው የገቡን ሁሉ ይባርኩ ነበር። የተማሩትን የሰለጠኑ ሰዎች ወንዶችና ሴቶች፣ እነዚህ ትሑት ያልተማሩና የእግዚአብሔር አገልጋዮችን ይፈልጉና ለብዙ ሰዓት ከእነሱ ስር ለመሳት ዕድለኛነት ይመለከቱ ነበር። አመለካከታቸው ልዩ አልነበረም። እንግሊዝኛቸው ፍጹም ያልሆነና ለመረዳት የሚያስቸግር፣ ቤታቸው መጠነኛ ነበረ። መኪና ወይም ቴሌቪዥን አልነበራቸውም። ዓለም ትኩረት የሚሰጣቸው ማንኛውም ነገሮች አላደረጉም። ነገር ግን ታማኞች በዚያም የሚያገኘውን መንፈስ ለመካፈል ወደ እነርሱ ይመጡ ነበር። ቤታቸው በምድር እንደ ሰማይ ነበር እና መንፈሳቸው ንጹሕ ሰላምና መልካምነትን ያንጸባርቅ ነበር። የአዳኝ መንገድን ስንራመድ እና የእርሱን ፍጹም ምሳሌ ስንከተል እኛም ያ መንፈስ ሊኖረንና ይህን ከዓለም ጋር ለመካፈል እንችላለን። በምሳሌ ውስጥ ይህንን ምክር እናነባለን። የእግርህን መንገድ አቅና። ይህንን ስናደርግ ኢየሱስ የተጓዘበትን ለመጓዝ እምነት እንዲሁም ፍላጎትም ይኖረናል። የሰማይ አባታችን እንድንከተለው በሚፈልገው መንገድ ላይ እንዳለን ምንም ጥርጣሬ አይኖረን። ለአዳኝ ለምናደርጋቸው ነገሮች በሙሉ መመሪያ የሚሆኑ ምሳሌ ይሰጣል። እናም ታላቁ ሊወድቅ የማይችሉ መመሪያዎች ይሰጣል። መንገዱ በደህንነት ወደ ቤት ይወስደናል። ይህም በረከታችን እንዲሆን የምጸልየው በማፈቅረው በማገለግለው እናም ለእርሱ በምመሰክረው በኢየሱስ ክርስቶስ ስም ነው። አሜን።